ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ። በአማራ ክልል ሰሜን ሸዋና ኦሮሞ ብሔረሰብ አስተዳደር ዞኖች አጎራባች አካባቢዎች ሰሞኑን በተቀሰቀሰው ግጭት ሳቢያ የተፈናቀሉ ነዋሪዎች እየተመለሱ መሆናቸው ተገለጠ። ይሁን እንጂ ሸኔ ሲሉ የጠሯቸው ታጣቂዎች ሰሜን ሸዋ ዞን ውስጥ እየተንቀሳቀሱ መሆኑን ጠቅሰው የደህንነት ስጋት እንዳለባቸው አንዳንድ ነዋሪዎች አመልክተዋል። በዕለቱ አብይ ርዕስ ዝርዝሩን ይዘናል። ረቡዕ ሐምሌ 6 2014 ዓ.ም ጤና ይስጥልኝ፣ እንደምን አመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። አቀናባሪው ኤልያስ አስማረ፣ የስርጭት መሐንዲሱ ፓትሪክ ዲያ ነው። ከተቀሩ ባልደረቦቻችንና ዘጋቢዎቻችን ጋር በመሆን እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። የሰዓቱን የዓለም ዜና አሁን ከደረጀ ደስታ።
ሰላም ጤና ይስጥልን አድማጮቻችን፣ እንደምን አመሻችሁ። የምሽቱን ዋናና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ከህወሓት ጋር ሊደረግ ለሚችል ድርድር የተቋቋመው የሰላም አማራጭ አብይ ኮሚቴ ዛሬ የመጀመሪያ ስብሰባውን ማካሄዱን የኢትዮጵያ መንግስት አስታውቋል። የጠቅላይ ሚኒስትር አብይ አህመድ የብሔራዊ ደህንነት አማካሪና የኮሚቴው አባል አምባሳደር ሬድዋን ሁሴን በማህበራዊ ትስስር ገጻቸው እንደጠቆሙት ኮሚቴው ስራ የጀመረው በንዑሳን ኮሚቴዎች በመደራጀትና ኃላፊነት በመከፋፈል ነው። በሰሜኑ የአገሪቱ ክፍል ያለው ግጭት በሰላማዊ መንገድ እንዲፈታ መወሰኑን ያስታወቀው የኢትዮጵያ መንግስት ለዚህ ዓላማ የተሰየመውን የተደራዳሪ ቡድን ይፋ ያደረገው ከሁለት ሳምንታት በፊት ነው። ለሰላም ዝግጁ መሆኑን የገለጸው ህወሓት በበኩሉ የልዑካን ቡድን የሚልከው ግን በኬንያ መንግስት ሰብሳቢነትና አስተናጋጅነት ለሚካሄድ ውይይት መሆኑን አመልክተዋል። በአፍሪካ ህብረትም ሆነ የአህጉራዊ ተቋም ልዩ መልእክተኛ በሆኑት የቀድሞው ናይጄሪያ ፕሬዚደንት ኦሊሴንጎ ኦባሳንጆ ላይ እምነት እንደሌለውም ጠቁሟል። የኢትዮጵያ መንግስት ግን የሰላም ውይይቱ በአፍሪካ ህብረት አመቻችነት መካሄድ እንዳለበት መወሰኑን በተደጋጋሚ አስታውቋል። የጠቅላይ ሚኒስትሩ ብሔራዊ የደህንነት አማካሪ አምባሳደር ሬድዋን ሁሴን ስለ ዛሬው የሰላም ኮሚቴ ስብሰባ ያሰፈሩት ጽሑፍም ይህንኑ አቋም አንጸባርቋል። ኮሚቴው በአፍሪካ ህብረት መሪነት ለሚካሄደው ንግግር የራሱን የአሰራርና ስነ ምግባር አካሄድ ተወያይቶ ወስኗል በማለት ነው የገለጹት። የሰላም አማራጭ አብይ ኮሚቴ ሲሉ የገለጹትንና በምክትል ጠቅላይ ሚኒስትር ደመቀ መኮንን የሚመራውን ቡድን የመጀመሪያው ስብሰባ ይዘትና ውጤት ግን በስፋት አላብራሩም። የአደጋ ስጋት አመራር ኮሚሽን ኮሚሽነር ምትኩ ካሳ በሙስና ተጠርጥረው በቁጥጥር ስር መዋላቸውን ፖሊስ አስታውቋል። አቶ ምትኩ ካሳ ኤልሻዳይ ከተሰኘው የበጎ አድራጎት ማህበር ባለቤት ጋር በመመሳጠር የሙስና ወንጀል ፈጽመዋል በሚል መጠርጠራቸውን የፌዴራል ፖሊስ የህዝብ ግንኙነት ኃላፊ አቶ ጄላን አብዲ ለቪኦኤ ገልጸዋል። የኤልሻዳይ በጎ አድራጎት ማህበር ኃላፊዎች በፖሊስ እየተፈለጉ መሆኑንም አቶ ጄላን ተናግረዋል። ኬኔዲ አባተ ዝርዝር አለው።
አቶ ምትኩ ካሳ በቁጥጥር ስር የዋሉት ዛሬ ሐምሌ 6 2014 ዓ.ም መሆኑን ነው የፌዴራል ፖሊስ ያመለከተው። ኮሚሽነሩ በቁጥጥር ስር የዋሉት ኤልሻዳይ ከተሰኘ የበጎ አድራጎት ማህበር ጋር በመመሳጠር የሙስና ወንጀል ፈጽመዋል በሚል ተጠርጥረው መሆኑን የፌዴራል ፖሊስ ኮሚሽን የኮሚኒኬሽን ዳይሬክተር አቶ ጄላን አብዴ ለአሜሪካ ድምፅ ተናግረዋል።
የአደጋ ስጋትና ስራ አመራር ኃላፊ የነበሩት አቶ ምትኩ ካሳ ኤልሻዳይ ከሚባል ግብረሰናይ ድርጅት ጋር የበጎ አድራጎት ማህበር ባለቤት ከሆኑት ጋር በመመሳጠር ነው። በተለያዩ ጊዜ ነው፣ በአንድ ጊዜ ሳይሆን በተለያዩ ጊዜ ለተረጂ የሚመጣውን እርዳታ ተረጂ በሌለበት ቦታ ላይ እርዳታ ተሰጥቷል ለተረጂዎች በሚል ለግል ጥቅማቸው በመዋል ነው የተከሰሱትና በዚህ ተጠርጥረው ነው እንግዲህ ቁጥጥር ስር የዋሉት። ጉዳዩ ከሙስና ጋር የተያዘ ጉዳይ እና በዚህ ምክንያት እንግዲህ የታሰሩት።
ፖሊስ አቶ ምትኩ ካሳ የተጠረጠሩበትን ጉዳይ ከሁለት ዓመታት በፊት ማጣራቱን የገለጹት አቶ ጄላን አብዲ እስካሁን በቁጥጥር ስር ሳይውሉ የቆዩበትን ምክንያትም አስረድተዋል።
ፖሊስ በ2012 አካባቢ ነው ጉዳዩን ያጣራው። እስከዛ ግን የመንግስት ውሳኔም ስለሚያስፈልገው ፖሊስ አጣርቶ ጨርሶ እሳቸው ሳይያዙ ነው የቆዩትን። በዚህ ምክንያት ተጓቶ ነው አሁን ላይ የደረሰው። አሁን በዛ ውሳኔው ስለተሰጠ እሳቸው በቁጥጥር ስር መዋል ችለዋል።
ነገ ፍርድ ቤት ቀርበው ጉዳዩ ፍርድ ቤት ነገ ቀርብ ነው።
ከአቶ ምትኩ ጋር በመመሳጠር ተፈናቃዮች በሌሉባቸው አካባቢዎች ተፈናቃዮች አሉ በማለት በተደጋጋሚ የእርዳታ ህልና አልባሳትን በመረከብ ለሽያጭ አውሏል የተባለው ኤልሻዳይ የተሰኘው ድርጅት ኃላፊዎችም በፖሊስ በመፈለግ ላይ እንደሚገኙ የፌደራል ፖሊስ ኮሚሽን የኮሙኒኬሽን ዳይሬክተር አቶ ጄላን አብዲ ተናግረዋል። በዚህ ጉዳይ ላይ ኤልሻዳይ ከተባለው ድርጅት መረጃ ለማግኘት ያደረግነው ጥረት አልተሳካም። አገራቸውን ለበርካታ አመታት በተለያዩ ኃላፊነቶች ያገለገሉት አቶ ምትኩ ካሳ በሙስና ተጠርጥረው ዛሬ በቁጥጥር ስር እስከዋሉበት ጊዜ ድረስ ላለፉት 7 አመታት የኢትዮጵያ ብሔራዊ አደጋ ስጋት ስራ አመራር ኮሚሽነር በመሆን ሰርተዋል። ኮሚሽነሩ እንደ ጎርጎሮሳውያኑ በ2019 የተባበሩት መንግስታት ድርጅት ዋና ጸሐፊ የውስጥ ተፈናቃዮች ከፍተኛ ፓኔል አማካሪ ሆነው ማገልገላቸውም ይታወቃል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኤርትራና ሶማሊያ የመከላከያ የደህንነት የዲፕሎማሲና የፖለቲካ ትብብር ስምምነት መፈራረማቸውን ትናንት ማክሰኞ ባወጡት መግለጫ አስታውቀዋል። የኤርትራው ፕሬዝደንት ኢሳያስ አፈወርቂና የሶማሊያው አቻቸው ሐሰን ሼክ መሐሙድ ስምምነቱን የተፈራረሙት ፕሬዝደንት መሐሙድ ኤርትራ ውስጥ ያደረጉትን የአራት ቀናት የሥራ ጉብኝት ትናንት ሲያጠናቅቁ ነው። ኤርትራ የሶማሊያ ወታደሮችን ወደ 3 ዓመታት ለሚጠጋ ጊዜ ያሰለጠነች እንደሆነ ይታወቃል። በኤርትራ እየሰለጠኑ ያሉት የሶማሊያ ወታደሮች ቁጥር 5167 መሆኑን ወታደሮቹን ለስልጠና የላኳቸው የቀድሞው ፕሬዝደንት መሐመድ አብዱላሂ ፎርማጆ መግለጻቸውን የቪኦኤው የሶማሊኛ ክፍል ዘግቧል። ስልጠናው ከህዝብና ከመገናኛ ብዙሃን የተደበቀ መሆኑና ፕሮግራሙ በሶማሊያውያን የወታደሮቹ ወላጆችና ፖለቲከኞች በኩል ተቃውሞ የቀረበበት እንደነበር ተገልጿል። ወታደሮቹ ትግራይ ውስጥ በተካሄደው ጦርነት ውስጥ ተሳትፈዋል በሚል የተሰራጨው ያልተረጋገጠ ዘገባ ላይ የሶማሊያ መንግስት ብርቱ ማስተባበሪያ ተሰጥቶበታል። የቪኦኤ ሶማሊኛ ዝግጅት ክፍል ወታደሮቹ በትግራይ ጦርነት ስለመሳተፋቸው ማረጋገጫ አለማግኘቱን አመልክቷል። የስሪላንካውን የኢኮኖሚና የፖለቲካ ቀውስ ተከትሎ የተከሰተው ህዝባዊ አመጽ በተቆጡ ተቃዋሚዎችና የጸጥታ ኃይሎች መካከል ወደ ተፈጠረ የአመጽ ሁከትና ግጭት ተባብሶ በዛሬው ዕለትም መቀጠሉ ተመልክቷል። ጠቅላይ ሚኒስትር ራኒል ዊክሬሜሲንግ አገር አቀፍ የአስቸኳይ ጊዜ አዋጅ ያወጁ ሲሆን ተቃዋሚዎቹ በአገሪቱ መዲና ኮሎምቦ የሚገኘው ጽህፈት ቤታቸውን በመውረር ጥሰው ለመግባት ሙከራ ማድረጋቸውና ሄሊኮፕተሮች በከተማው አናት ሲያንዣብቡ መታየታቸው ተዘግቧል። ሁከቱ የተፈጠረው ስልጣናቸውን ላለመልቀቅ ሲሟገቱ የቆዩት ፕሬዝደንት ጎታባያ ራጃብሃና ባለቤታቸው ስልጣናቸውን መልቀቃቸውን ባስታወቁበት ዕለት አገር ለቀው መውጣታቸው ከተነገረ ሰዓታት በኋላ ነው። ራጃብ ካሳስና ባለቤታቸው በአየር ኃይል አውሮፕላን ወደ ማልዲቭስ መወሰዳቸውን የስሪላንካ አየር ኃይል አስታውቋል። የስሪላንካ ምክር ቤት አፈጉባኤ ፕሬዝደንቱ ስልጣናቸውን ለአገሪቱ ጠቅላይ ሚኒስትር ዊክሬሜሲንግ ማስረከባቸውን ተናግረዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን ዌስት ባንክ የሳውዲ አረቢያን ጨምሮ በመካከለኛው ምስራቅ በሚያደርጉት ጉብኝት ዛሬ ረቡዕ እስራኤል ገብተዋል። ፕሬዝደንቱ በቆይታቸው እስራኤል ከክልሉ ጋር በጥልቅ እንድትተሳሰር፣ የባህረ ሰላጤው አገሮች ለተፈጠረው ዓለም አቀፍ የኃይል ቀውስ ተጨማሪ የነዳጅ ዘይት እንዲያመርቱ ይገፋፋሉ፣ እንዲሁም ምንም እንኳ በዩክሬን ጦርነት እና ከቻይና ጋር ያለው የስትራቴጂክ ፉክክር ቢኖርም ዩናይትድ ስቴትስ ለአካባቢው የምትሰጠውን የቅድሚያ ትኩረት እንደማትነፍግ ይገልጻሉ ተብሎ ይጠበቃል። በአንድ ወቅት ምንም አይነት ማህበራዊ እሴት የለውም ሲሉ ከገለጹት የሳውዲ አገዛዝ ጋር ያለውን ግንኙነት የሚያድሱበት ሆኖ መታሰቡ በአክቲቪስቶችና በፓርቲ አባሎቻቸው ሲተቹ ለቆዩት ባይደን ጉዞው የተወሳሰበ እንደሚሆንባቸው ተገምተዋል። የዩናይትድ ስቴትስ ብሔራዊ ደህንነት አማካሪ ጃክ ሱሌቫን ግባችን ከሳውዲ አረቢያ ጋር የነበረውን ግንኙነት ለማስተካከል እንጂ ለማቋረጥ አይደለም በማለት ባለፈው ሰኞ ለሪፖርተሮች ተናግረዋል። ሱሌቫን አካባቢው የፖለቲካ ፉክክር በተለይም በኢንዶ ፓሲፊክ እና በአውሮፓ እጅግ እየተስፋፋ በመጣበት በዚህ ጊዜ ዩናይትድ ስቴትስ በመካከለኛው ምስራቅ ያላትን ተሳትፎ አጠናክራ መቆየት አለባት ሲሉ ተከራክረዋል። የሩሲያ፣ የዩክሬን፣ የቱርክና የተባበሩት መንግስታት ድርጅት ባለስልጣናት ዛሬ ረቡዕ ቱርክ ዋና ከተማ ኢስታንቡል ውስጥ ተሰብስበው ከዩክሬን ጥቁር ባህር ወደቦች የሚላከውን እህል እንደገና ለማስጀመር በሚያስችለው ጥረት ላይ እንደሚነጋገሩ ተገለጸ። የሩሲያው የዩክሬን ወረራ ዩክሬንን የውጭ ንግድ በማወኩ የዓለም እህል፣ የምግብ ዘይት፣ የነዳጅና ማዳበሪያ ዋጋ እንዲያሻቅብ አስተዋጽኦ ማድረጉ ተገልጿል። ቱርክና የተባበሩት መንግስታት ቀውሱን ለማቃለል ስምምነቶች እንዲኖሩ ሲሰሩ ሲሰሩ መቆየታቸውም ተመልክቷል። ወደ ዩክሬን የጦር መሳሪያ ለማመላለስ ይውላሉ ስላለቻቸው መርከቦች ስጋት የገባት ሩሲያ መርከቦቹ እንዲፈተሹ ጠይቃለች። ዩክሬን በበኩሏ ስምምነቱ በጥቁር ባህር ያለው ግዛቷን ለአደጋ የሚያጋልጥ መሆን የለበትም ብላለች። ዩናይትድ ስቴትስ አምስቱ ምርጦች ከተባሉት የሽብርተኛው እስላማዊ መንግስት ቡድን ባለስልጣናት መካከል አንዱን በሰሜን ምዕራብ ሶሪያ ውስጥ ባካሄደችው የድሮን ጥቃት አድና መግደል በመቻሏ በቡድኑ ላይ ሌላ ተጨማሪ ድል መቀዳጀቷን አስታወቀች። የዩናይትድ ስቴትስ ማዕከላዊ እዝ በሶሪያ የእስላማዊ መንግስት ከፍተኛ ባለስልጣንና ቡድኑ በመላው ዓለም ከተለያዩ ተባባሪ ድርጅቶች ጋር ያለውን ቁልፍ ግንኙነት ይመራል ሲል የገለጸው የቡድኑ አዛዥ ማህር አልአጋል መገደሉን አስታወቀ። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን የተወሰደው እርምጃ ጠንካራ መልእክት ያስተላልፋል ሲሉ ትናንት ማክሰኞ ግድያውን አስመልክቶ ባወጡት መግለጫ አስታውቀዋል። ሶሪያ ውስጥ የአልአጋል መገደል ቁልፍ የሆነውን አሸባሪ ከጨዋታ ውጭ በማውጣት የአይሲስን እቅድ አቅምና በአካባቢው የሚያካሂደውን ዘመቻ በከፍተኛ ደረጃ ዝቅ ያደርገዋል ብለዋል ባይደን በመግለጫቸው። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን ስርጭታችንን ነው። ረቡዕ ሐምሌ 6 2014 ዓ.ም አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቹ ግርማ ደግፋና ሲሳይ አሸናፊ፣ የዌብና ማኅበራዊ መሰናዶቻችን አቀናባሪዋ ደግሞ አባየው ገበያው ናት። የዕለቱ ዋና አዘጋጅ ቆንጅት ታየ ከተቀሩ ባልደረቦቻችንና ዘጋቢዎቻችን ጋር በመሆን እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። በቀጥታ ስርጭት የምስልና ድምፅ አቀናባሪያችን ጆጌል ነው። አሁን የሰዓቱን አብይ ርዕስ ኤፍራታ ግድምና ጅሌ ጥሙጋ እየተረጋጉ ነው ይላል ቀደም ብለን በመግቢያችን የጠቀምናችሁ ዘገባ ነው። በአማራ ክልል ሰሜን ሸዋና ኦሮሞ ብሔረሰብ አስተዳደር ዞኖች አጎራባች አካባቢዎች ሰሞኑን በተቀሰቀሰው ግጭት ሳቢያ የተፈናቀሉ ሰዎች ወደ ቀያቸው እየተመለሱ መሆናቸው ነው የተገለጸው። ይሁን እንጂ ሸኔ ሲሉ የጠሯቸው ታጣቂዎች ሰሜን ሸዋ ዞን ውስጥ እየተንቀሳቀሱ መሆኑን ጠቅሰው የደህንነት ስጋት አለብን ይላሉ። የኢትዮጵያ ፓርላማ በአሸባሪነት የፈረጀውና ባለስልጣናቱ ሸኔ የሚሉት የኦሮሞ ነጻነት ሰራዊት እንደሆነ የሚናገረው ቡድን በበኩሉ በሰላማዊ ሰዎች ግድያ ላይ እጄ የለበትም ሲል በዓለም አቀፍ ቃል አቀባዩ መሆናቸውን በሚገልጹት ተጠሪው በኩል ሲያስተባብል መቆየቱ ይታወሳል። ለዚህ ዘገባ መስፍን አራጌ።
ሰሜን ሸዋንና ኦሮሞ ብሔረሰብ አስተዳደርን በሚያጎራብቱት ኤፍራታ ግድምና ጅሌ ጥሙጋ ወረዳዎች በተለያዩ ጊዜያት በወታደራዊ ትጥቅ ታጅቦ የሚቀሰቀሱ ግጭቶች ለንጹሃን ሞት፣ አካል ጉዳት፣ ንብረት ውድመትና መፈናቀል ምክንያት መሆናቸው እየተገለጸ ነው። ከቀናት በፊትም አርሶ አደሮችንና የመንግስት የጸጥታ አካላትን ህይወት የነጠቁ ችግሮች መከሰታቸውን የአሜሪካ ድምጽ በትናንት ምሽት ዘገባው አስደምጧል። የኦሮሞ ብሔረሰብ አስተዳደር ዞን መንግስት ኮሚኒኬሽን መምሪያ ኃላፊ ጀማል ሀሰን ለአሜሪካ ድምጽ በሰጡት አስተያየት የችግሩ ምክንያት በጋራ መድረክ ይፋ የሚደረግ ቢሆንም እንስሳትን ሰብል ላይ በመልቀቅ የተቀሰቀሰ ነው ይላሉ።
እንግዲህ በጋራ ተገምግሞ ሰሜን ሸዋ አመራር ጋር በጋራ መግለጫ የሚሰጥበት ቢሆንም በከብቶችና በግጦሽ ነው መነሻው። ያ እንግዲህ ውስጥ ላይ የተለየ ተዛባ አመለካከት ያላቸው አካላት፣ በሁለቱም በኩል ያሉ አካላት ነገሩን አግራቤት አድርገውት ወዳልተፈለገ አቅጣጫ ሄዷል።
የሰሜን ሸዋ ዞን መንግስት ኮሚኒኬሽን ጉዳዮች መምሪያ ኃላፊ መሐመድ አህመድ ግን የተፈጠረው አለመረጋጋት ከአጋጣሚም ከግጭትም ያለፈ ነው ይሉታል።
ለእኔ ይሄ ምክንያት ነው፣ ውሃ ቀጠነ ነው። ከዚህ በኋላ ይህን ምክንያት እየደረደርን የምንቀጥልበት ነገር የለም። እዛ አካባቢ በተደጋጋሚ ነው ይሄ ችግር የሚከሰተው። የግጦሽ ጉዳይ አይደለም እዚህ ያደረሰን፣ ከዛም ልፍ ያለ ችግር አለ።
የተኩስ ልውጡ በማግስቱ አገርሽቶ ወደ ሰሜን ሸዋ ኤፍራታ ግድም ወረዳ ቀበሌዎች የተስፋፋው ከግጭቱ ጀርባ አለመረጋጋቱን የሚፈልገው አካል ስላለ ነው ይላሉ አቶ መሐመድ።
ሐምሌ 3 ከሰዓት በኋላ ከግጦሽ ጋርና ከሰብል አስገባህብኝ በሚል ሰበብ የተጀመረው። በወቅቱም ወዲያውኑ ግጭቱን የሁለቱ ዞን አመራሮች፣ የአገር ሽማግሌዎች፣ የሃይማኖት አባቶች፣ የጸጥታ መዋቅር አስቁመውታል። በማግስቱ ለምን አገረሸ?
በኦሮሞ ብሔረሰብ ዞን የጅሌ ጥሙጋ ወረዳ አስተዳደር ባወጣው መግለጫ የሸኔ አስተሳሰብ ያላቸው አካላት ከድርጊቱ ጀርባ አሉበት ብሏል። የሰሜን ሸዋ ዞን ነዋሪዎችም በጦር መሳሪያ የተደራጁ ተዋጊዎች ናቸው በማለት ለደረሰው ጉዳት እነሱ ሸኔ እያሉ የሚጠሩትን አካል ተጠያቂ ያደርጋሉ። በአንጻሩ የጅሌ ጥሙጋ ወረዳ ሰንበቴ ከተማ ነዋሪ የመንግስት ታጣቂ ኃይሎች በኦሮሞ አርሶ አደሮች ላይ ትንኮሳ በመፈጸማቸው ችግሩ እንደተቀሰቀሰ ለአሜሪካ ድምጽ ተናግረው ነበር። መንግስት ሸኔ የሚለውና ኢትዮጵያ ፓርላማ በአሸባሪነት የፈረጀው ራሱን የኦሮሞ ነጻነት ሰራዊት ሲል የሚጠራው ሸማቂ ቡድን ዓለም አቀፍ ቃል አቀባይ መሆናቸውን የሚናገሩት ኦዳ ቶርቢ የወከሉት ታጣቂ ኃይል በንጹሐን ግድያ ላይ የለበትም ሲሉ ይደመጣሉ። አቶ ጀማል ደግሞ ከሁለቱም ወገኖች የተዛባ ምልከታ ያላቸው መኖራቸውን ጠቁመው እነዚህ አካላት በሁለቱ ህዝቦች መካከል ዘላቂ ሰላም እንዳይሰፍን አፍራሽ ተግባር እየፈጸሙ ነው ብለዋል።
በእኔ እምነት ኦነግ ሸኔ በቀጥታ ጦርነቱ ላይ ተሳትፏል የሚል እምነት የለኝም። እዛው ነበር። ነገር ግን በጋራ ገለልተኛ ወገን አጣርቶት በክልል ሁለቱ ዞኖች በሚያቋቁሙ ኮሚቴ መታየት ወደፊት የሚችል ነው። ይሄ ማለት ግን የኦነግ ሸኔ አመለካከት ያላቸው ሰዎች ጉዳዩ ላይ አግራቤት እንዲሆን አላደረጉ ማለት አይደለም። በአመለካከት ተቀብለው ነገሩ እንዲባባስ የሚያደርጉ አካላቶች ይኖራሉ።
የተፈጠረው ጥቃት ከተለመደውና በግጦሽ እንዲሁም በሰብል ምክንያት ከሚቀሰቀሰው አለመግባባት ያለፈ የተቀናጀ እንቅስቃሴ ነው ይላሉ አቶ መሐመድ። የህዝቡን ሰላም ለማረጋገጥ ለችግሩ ዘለቂታዊ መፍትሄ ሊፈለግለት እንደሚገባ በማሳሰብ ጭምር
እጅግ በጣም በተደራጀ አግባብ ጸጥታ መዋቅራችን ላይ በተለይ የአማራ ልዩ ኃይል ላይ ከፍተኛ የሆነ ጥቃት ተፈጽሞብናል። ክቡር የሆነው የሰው ልጅ ህይወት ጠፍቷል። ንጹሐኖች ተገለዋል። የጸጥታ መዋቅር ተገለዋል። ሀብት ንብረት ቤት ተቃጥሏል፣ ወድሟል። የሁለቱ ዞን አመራሮች፣ የክልሉ ከፍተኛ አመራሮች፣ የፌዴራል መንግስትም ጭምር እገዛ ተደርጎ በትኩረት የጋራ ኦፕሬሽን ውስጥ መግባት አለብን።
በጦር መሳሪያ ልውውጥ የታጀበው ችግር አሁን ቆሞ በሁለቱም ዞኖች አንጻራዊ ሰላም መስፈኑን አቶ ጀማል አመልክተው በሰንበቴ ከተማ ህዝባዊ ውይይት እየተደረገ መሆኑን አስረድተዋል።
በአጠቃላይ መሻሻል አሳይቷል። ሰላሙ በሁለቱም በኩል አመራሮች በተቀናጀ መልኩ እየሰሩ ነው አሉት። ሌትም ቀንም አብረው ነው አሉት። የሁለቱም ዞን አመራሮች፣ የሁለቱም ወረዳ አመራሮች ከሌላው ጊዜ በተለየ መልኩ ጉዳዩን በጋራ ነው እየመሩ አሉት እና ሰላሙ በጣም ተሻሽሏል። አሁን ወደ ድሮ ተመልሷል ማለት ይቻላል።
የአካባቢው ነዋሪዎች በተለይ እዚህ አካባቢ ተደጋጋሚ ግጭት ይፈጠራል፣ ሁልጊዜም ተመሳሳይ የመንግስታዊ ምላሽ ነው የሚሰጠው የሚል ፍርሃት አላቸው እና ተመልሶ እንዳይመጣ ከማድረግ አኳያ ምን አስባችኋል?
ግጭቶች ኦቪየስ ናቸው። ማስቀረት አትችልም። መቀነስ ነው የምትችለው። ማህበረሰብ ሲለወጥ አብሮ የሚለወጥ ነው። ማህበረሰብ ውስጥ የተበላሸ አመለካከት በጥቂቶች እንዲሆን ሲገባ ማህበረሰቡን የመበረዝ ነገሮች ይታያሉ። ዕለታዊ ግጭቶች ነበሩ የተነሱት። እነዚህ ግጭቶች
የሰሜን ሸዋም ሆኑ የኦሮሞ ብሔረሰብ አስተዳደር ዞን መንግስት ኮሚኒኬሽን ኃላፊዎች መገናኛ ብዙሀን ችግሮችን ከማባባስ ተቆጥበው በኃላፊነት መንፈስ እንዲሰሩ ጠይቀዋል። ይህ በእንዲህ እንዳለ ግጭቱ ተስፋፍቶባቸዋል ከሚባሉት የሰሜን ሸዋ ዞኑ ኤፍራታና ግድም ወረዳ በተለይም ከአርሶ አምባ፣ በረሃ ስላሴ፣ ዘንቦና አጣዬ ከተሞች ተፈናቅለው ወደ አቅራቢያቸው ለመሄድ የተገደዱት ሰዎች ከ50 ሺህ በላይ እንደሚገመቱ አስተያየት ሰጪዎች ይናገራሉ። በአካባቢዎቹ አንጻራዊ ሰላም መስፈኑን ተከትሎ ወደ ቀያቸው መመለስ የጀመሩ መኖራቸው ሲታወቅ፣ አሁንም ተፈናቅለው የወጡት ብዙ ናቸው የሚሉ አስተያየት የአሜሪካ ድምጽ አስተናግዷል። የአካባቢው ጸጥታ አስተማማኝ ባለመሆኑ ስማቸው እንዳይጠቀስ ያሳሰበው አንዲት እናት በአካባቢያቸው በተቀሰቀሰው ጦርነት ምክንያት ቤትና ንብረታቸው ካለበት ኤፍራታ ግድም ወረዳ በረሃ ስላሴ ቀበሌ ሸረፋ ወደተባለ አካባቢ ከ4 ቀን በፊት ተፈናቅለው መሄዳቸውን ያስታውሳሉ።
ተሸሸሁበት ቦታ እየተመለስኩ ነው። ወደ ላይ ወራረፍ ወደ ጫካ ገብተን ነበረ። ሸረፋ ወደሚባል ቦታ ወደ ላይ
ተሰደን ስንወጣ ለዕለት ጎርስ ለቀን ልብስ ሳንይዝ ነው የወጣ ነው የሚሉት ወይዘሮ በረሃብና ጥም በመቆይታቸው ዛሬ ወደ አካባቢያቸው መመለስን አማራጭ እንዳደረጉ ጠቅሰዋል። ከሁለቱ ልጆቻቸውና ከ10 ዓመት የትዳር አጋራቸው ጋር ከተለያዩበት አካባቢ ወደ ቀያቸው ሲመለሱ ግን የገጠማቸው የተለየ ክስተት መሆኑን ይጠቁማሉ።
እኛ ምንም እናውቀው ነገር አለምን ጌታችንን ልብልብ ያደረጉብን ተቃጥሎ ዝም ብላኝ ሀሀድን ጎረቤት የተረፈ አንድ ሁለት ቤት አለ። ተቻልንም እዛ እንዳበላለን። ታልቻልንም እንግዲህ ያልተመለሱብን እንደሆነ ሸራ ጥለን እንቀመጣለን ብለን ነው። ከብት አለ፣ ልጅ አለ። ምን ላይ እንፈስ? የእኛ መለስተኛ ነው። ሁለት ሳር ቤት ነው። እንደገና የጎረቤቶች የጣላለ ቆርቆሮ ሙሉ በሙሉ ጠፍቷል። የለም ዝም ብለን ተመለስን እንጂ ምንም ተስፋ የለንም።
ወደ ቀያቸው ሲመለሱም በህይወት ጥለዋቸው የወጡትና በቅርበት የሚያውቋቸው ሁለት የእድሜ ባለጸጎች ተገድለው እንዳገኟቸው አስረድተዋል።
አንድ አሮጊት በሳት ተቃጥለዋል። አንድ የአገር ሽማግሌ የነበረ አባት እሱም ነው በህይወት አልፏል። ሴትዮዋ አብየናቸው አሮጌናቸው አይነ ስውር ተቃጥሏል። ያው ሙሉ በሙሉ አስከሬናቸውም የለም። ከሰላቸውም የተቀበሩት ተሰውየው ጋር
አካባቢው ከተኩስና ከጸጥታ ስጋት ለጊዜው ነጻ ቢሆንም ችግሮች በድንገት ስለሚከሰቱ አሁንም ስጋት እንዳለባቸው ሳይጠቁሙ አላለፉም። በሌላ በኩል ስማቸውን መግለጽ ያልፈልጉ ያጣየ የከተማ ኗሪ ተፈናቅለው የነበሩ የከተማ ሰዎች ወደ አካባቢያቸው ቢመለሱም በኤፍራታ ግድም ወረዳ ዘምቦ አርሷምባና አላላ አካባቢዎች ለጸጥታ ስጋት የሆኑ የታጠቁ ኃይሎች እንቅስቃሴ እንደሚስተዋል ጠቁመዋል። አስተያየት ሰጪው በአጣየና አካባቢዋ ኗሪዎች ላይ ተደጋጋሚ ጥቃቶች የሚፈጸመው መንግስታዊ መዋቅሩ የሚደርሰውን የስጋት መረጃ በቸልታ በመመልከቱ ነው ሲሉ ይከሳሉ።
ከፌደራል ጀምሮ በተለይ ክልል ላይ የተቀመጡት ዞን ላይ ያሉት አቤቱታ መስማት ካልቻሉ ይህ ህዝብ እያለቀ እንትን ካላሉ በጣም የሚያሳዝን ነው። ጥቆማ ይሰጣል። ምን ጊዜም ተጠቁሞ የደረሱት የወሰዱት እርምጃ የለም። ከሆነ በኋላ ነው።
በተለይ ኤፍራታ ግድም ወረዳና በወረዳው ከተማ አጣየ ላይ ተደጋጋሚ ጥቃት መፈጸሙን የሚያረጋግጡት አቶ መሐመድ የህዝቡን ጥቆማ መሰረት አድርጎ ለመስራት ተሞክሯል ሲሉ ይከራከራሉ።
አካባቢው ላይ እኮ በቂ ጸጥታ ኃይል እንዲገባ ተደርጓል። ሁለቱ ዞኖች ለጋራ የሰላምና ደህንነት ጉዳይ ይመክራሉ፣ ይዘክራሉ። በጋራ የልማት ስራዎችን እየተሰራ ነው። በጋራ በጸጥታ ጉዳይ ላይ እየተመካከርን ነው። ግን ደግሞ በመካከላችን ውስጥ ያሉ ለሁለቱም ህዝብ የማይጠቅሙ ጽንፈኝነትን አስተሳሰብ እየተላበሱ አካሎችን ከመመካከር ባዘለለ የጋራ ኦፕሬሽን ያስፈልገናል።
የአማራ ብሔራዊ ክልላዊ ርዕሰ መስተዳደር ዶክተር ይልቃል ከፋለ በክልሉ ከውስጥም ከውጭም እየደረሱ ያሉ ጫናዎችን ለመቋቋም መንግስታቸው በሰከነ መንገድ እየሰራ መሆኑን የገለጹት ትናንት ነበር። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
አመሰግናለሁ መስፍን። አድማጮች፣ ተከታዩ ርዕስ ደግሞ በኦሮሚያ ክልል በሰላም እጦት ሳቢያ ከ50 ሺህ በላይ ተማሪዎች ከትምህርት ገበታ ውጪ ሆነዋል ሲል የኦሮሚያ ትምህርት ቢሮ አስታወቀ። የትምህርት ቢሮ በዛሬው ዕለት በሰጠው ጋዜጣዊ መግለጫ የክልሉ የሰላም እጦት ችግር ባለባቸው አካባቢዎች ጉዳት የደረሰባቸውን ትምህርት ቤቶች ለመጠገንና የሰላም ሁኔታው በተሻሻለባቸው አካባቢዎች ደግሞ ትምህርታቸውን ያቋረጡ ተማሪዎች ወደ ትምህርት ገበታቸው ለመመለስ ጥረት በማድረግ ላይ መሆኑን ነው ያመለከተው። የትምህርት ቢሮው ሲያሰራ የነበራቸውን የትምህርት ቤቶች ግንባታ አጠናቁም ለአገልግሎት ማዘጋጀቱን ገልጧል። ጋዜጣዊ መግለጫውን የተከታተለችው ፀሐይ ዳምጠው ተከታዩን አድርሳናለች።
በኦሮሚያ ክልል በተለያዩ አካባቢዎች በተፈጠረው የሰላም ችግር ሳቢያ ትምህርት ቤቶች ከአገልግሎት ውጪ መሆናቸውን የክልሉ ትምህርት ቢሮ አስታወቀ። አንዳንድ ትምህርት ቤቶች ውድመት እንደደረሰባቸውና ለትምህርት የሚያገለግሉ ቁሳቁሶችም መዘረፋቸውን ቢሮው ጨምሮ ገልጿል። የትምህርት ቢሮው ኃላፊ ዶክተር ቶላ በሪሶ በክልሉ የጸጥታ ችግር ባለባቸው አካባቢዎች በሺዎች የሚቆጠሩ ተማሪዎች ከትምህርት ገበታ ውጪ ሆኗል ነው ያሉት።
በጸጥታ ምክንያት ከ50 ሺህ በላይ ተማሪ ነው የተንጠባጠበው። ወደ 50 ሺህ ካሉን ተማሪዎች ወደ 50 ሺህ የሚደርሱ ተማሪዎች ተንጠባጥቧል። በዚህም ምክንያት አስገዳጅ ሁኔታዎች ፈተናዎችን ሁለቴ እንድንሰጥ አስገድዶናል። የሀገር አቀፍ ፈተና እንደምታስታውሱት ፕላን ኤ እና ፕላን ቢ ተብሎ በእኛ ክልል በአጠቃላይ በኢትዮጵያ ወደ 54 ሺህ ተማሪዎች ነበሩ ፕላን ቢ ላይ የወሰዱት። ከዛ ውስጥ 21 ሺህ አካባቢ የሚሆኑት የኦሮሚያ ነበሩ ማለት ነው። ይሄ የሆነው በጸጥታ ችግር ምክንያት ነው ማለት ነው። ስለዚህ የጸጥታ ችግሮች መሻሻል ባሳዩባቸው ቦታዎች ከ50 ሺህ ተማሪዎች የተመለሱም አሉ። ማትሪክም ብዙዎቹ የወሰዱበት ሁኔታ አለ። ስለዚህ በጸጥታ ችግር ያጋጠመን አካባቢዎች ላይ የተማሪ እውነት ነው የተማሪው መቋረጥ አጋጥሟል። የተመለሱ ተማሪዎችም አሉ። በተመሳሳይ አሁንም በስምንተኛ ክፍል ፕላን ቢ ለመስጠት የተገደድንባቸው ወደ 4 ወረዳዎች አሉ። እነዚህ ተማሪዎች አካባቢያቸው እየተማሩ ተጨማሪ ቱቶሪያል እያገኙ የሰላም ሁኔታ በሚመለስበት ጊዜ ወደ ትምህርት ቤቱ የሚመለሱ ይሆናል።
በተለይም በምዕራብ ኦሮሚያና በጉጂ ዞን በጸጥታው ችግር ጉዳት የደረሰባቸው ትምህርት ቤቶች በርካታ መሆናቸውን የጠቀሱት ዶክተር ቶላ ኢፈቦሩ በተባለው ፕሮጀክት ስር የተሰሩ 2 ትምህርት ቤቶችም በዚሁ ችግር ሳቢያ ስራቸው ሳይጠናቀቅ መቅረቱን አመልክተዋል።
በዚህ በጸጥታ ምክንያት የተቃጠሉም ንብረታቸው የተዘረፉም ትምህርት ቤቶች አሉ። እነዚያን ትምህርት ቤቶች መልሶ ለመገንባት በሁሉም ክልል ትምህርት ሚኒስቴር እንደ አጠቃላይ ገንዘብ እያሰባሰበ ነው። እኛም ገንዘብ አሰባስበን የአካባቢዎቹ ጸጥታ ሙሉ በሙሉ ሲመለሱ እነዚያን ትምህርት ቤቶች ጠግነን ወደ ስራ እናስገባ ይሆናል። በጸጥታ ምክንያት ሳይሰሩ ወይም ሙሉ በሙሉ ሳይጠናቀቁ የቀሩ 2 ትምህርት ቤቶች ናቸው። እነዚህ በምዕራብ ሸዋ ጮቢ በሚባል አካባቢና በጉጂ አካባቢ ቡሌ ሆራ ወረዳ ጋሊሳ ነግስቶ የሚባል ትምህርት ቤት ነው። የጮቢን ትምህርት ቤት፣ የፈጉሩ ትምህርት ቤት፣ እነዚህ ሁለት ትምህርት ቤቶች ኦሎሞስት ወደ ማለቅ ሄዶ በክፍል የተጎዱ ናቸው። እነዛን ትምህርት ቤቶች ጨርስን ወደ ስራ የምናስጀምርበት ይሆናል።
የጸጥታ ሁኔታ መሻሻል ባሳየባቸው አካባቢዎች ተማሪዎችን ወደ ትምህርት ቤት የመመለስ እንቅስቃሴና የተጎዱ ትምህርት ቤቶችን የመጠገን ስራ በመካሄድ ላይ መሆኑን ትምህርት ቢሮ አስታውቋል። ቢሮው ዛሬ ለጋዜጠኞች በሰጠው መግለጫ በክልሉ አንዳንድ አካባቢዎች የሰላም ችግር ቢኖርም የትምህርት ጥራቱን ያሻሽላሉና ተወዳዳሪ ዜጎችን ለመፍጠር ወሳኝ ናቸው ባላቸው ጉዳይ ላይ ሲሰራ መቆየቱን ገልጧል።
የቡረቡሩ ትውልድ ደግሞ ከኢፈቦሩም በጣም ሀይ ኮምፒቲቲቭ የሆነ የሞራል ትምህርት የሚማር ሞራል ትምህርት የተዘጋጀ ነው። እሱም ተምሮ የሚያድግ በህብረተሰብ ውስጥ ያለውን እውቀት የሚያቅ የሚገነዘብ ይህንን እውቀት ከህብረተሰቡ ኖርም ጋር ከሳይንስና ቴክኖሎጂ ጋር የሚያዛምድ ከዓለም ጋር የሚያዛምድ በከፍተኛ ደረጃ እየተዘጋጀ ያለ ትውልድ ነው ማለት ነው። ስለዚህ ቡራቦሩ እና ኢፈቦሩ የትምህርት ቤት ብሎኬት የመደርደር ሳይሆን ትውልድ የመገንባት ኢትዮጵያን የመገንባት አፍሪካን የመገንባት አካል እንደሆነ
ትምህርት ቢሮው በኢፈቦሩ ፕሮጀክት አማካኝነት በርካታ ትምህርት ቤቶችን አስገንብቶ ስራ ማስጀመሩንና በቡራቦሩ ፕሮጀክት ደግሞ ህዝቡን በማስተባበር ግንባታቸውን ቀጥሏል ሲሉ ኃላፊው አስረድቷል። በመጪው 2015 የትምህርት ዘመንም ለ7.5 ሚሊዮን ተማሪዎች ማለትም ከአንድ እስከ አራተኛ ክፍል ሙሉ በሙሉ እንዲሁም ዝናብ አጠር አካባቢዎች ላይ ደግሞ በተለመደው መልኩ ከአንደኛ ክፍል እስከ ስምንተኛ ክፍል ላሉ ተማሪዎች የምግብ አቅርቦት እንደሚኖር ዶክተር ቶላ ገልጸዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
አመሰግናለሁ ፀሐይ። አድማጮች፣ በተከታዩ ርዕስ ደግሞ ወደ ደቡብ ኢትዮጵያ ነው የምናቀናው። በደቡብ ክልል በድርቅ በተፈጥሮና በሰው ሰራሽ አደጋዎች ምክንያት 3.2 ሚሊዮን የሚደርስ ሕዝብ ለአስቸኳይ የምግብ እጥረት ተጋልጧል ሲል የክልሉ አደጋ ስጋት ስራ አመራር ኮሚሽን አስታወቀ። የአሜሪካ ድምፅ ያነጋገራቸው የክልሉ ነዋሪዎች በዝናብ እጥረትና በሁከት ሳቢያ ለረሃብ መጋለጣቸውን ነው የተናገሩት። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተከታዩን አሰናድቷል።
የክልሉ የአደጋ ስጋት ስራ አመራር ኮሚሽን ምክትል ኮሚሽነር አቶ ፋሲካ አለሙ ኮሚሽኑ የበልግና የመኸር የአደጋ ስጋት ቅድመ ምርመራ ማከናወን ጠቅሰው በክልሉ አብዛኛዎቹ አካባቢዎች የዝናብ ወቅት በመዛባቱ የተባይና የተምች ወረርሽኝ በመከሰቱ የምርት መጠን አሽቆልቁሏል ሲሉ ለአሜሪካ ድምፅ ተናግሯል። በመሆኑም በቁጥራቸው የበዙ ዜጎች ለከፋ የምግብ እጥረት ተጋላጭ ናቸውም ብሏል።
በሚቀጥሉት ክረምት ወራት ወደ 3.2 ሚሊዮን የሚጠጉ ዜጎች የምግብ ክፍተት ሊገጥማቸው ይችላል በዚህ በልግ ፌለሪቲ ምክንያት የሚል ትንበያ አለን። ከዚህ ውስጥ 803,721 የፐብሊክ ወርክ ሴፍቲኔት ተጠቃሚዎች ናቸው። ከሰኔ በኋላ ኦልሬዲ ይህን አገልግሎት ስለማያገኙ ይሄ ክፍተታቸው ሊሸፈን ሊሞላ ይገባል። በተመሳሳይ ከ122,000 በላይ ደግሞ ተፈናቃይና ተፈናቃይ ተመላሾች አሉ። እንደሚታወቀው ኮንሶ አካባቢ ላይ በተወሰነ መልኩ ግጭቶች ነበሩ። አሁን ማኔጅ ተደርጓል። በተፈጠረው ግጭት ምክንያት ግን ስቲል ነው ተፈናቅሎ ያሉ ዜጎች አሉ። ድራሽ አካባቢ ላይ በተመሳሳይ የተፈናቀሉ ዜጎች አሉ። ደወሙ ላይ በተፈጠረው ግጭት የተፈናቀሉ ዜጎች አሉ። መስቃን ማረቆ ተመላሽ ተፈናቃዮች አሉ። ስለዚህ እነዚህን ስንደምር እንደዚሁም ደግሞ ወላይታና ባስኬቶ እንደዚሁም ደግሞ ጎፋ አካባቢ ላይ በተፈጠረው የተፈጥሮ ላንድ ስላይድ ምክንያት የተፈናቀሉና የተመለሱ ዜጎች አሉ። እነዚህን ቁጥሮች ወስደን ስናይ ወደ 122,000 የሚጠጉ ዜጎች በዚህ ሰዓት በክልላችን ተፈናቃይና ተፈናቃይ ተመላሽ የመንግስትን ድጋፍ የዕለት እርዳታ የሚፈልጉ ናቸው ማለት ነው። ከዛ ባሻገር ወደ 2.2 ሚሊዮን የሚጠጉት ደግሞ በበልግ ፌለሪቲ ምክንያት ምርት ሊቀንስባቸው ይችላል። ስለዚህ ለከፋ የምግብ እጥረት ሊጋለጡ ይችላል ብለን በሰራ ነው አሰስመንት የለየናቸው ናቸው።
ከዝናብ እጥረት በተጨማሪ ዜጎቹ ለምግብ እጥረት ተጋለጡት በክልሉ በተከሰተ ድርቅ፣ የተፈጥሮ አደጋ እንዲሁም የጸጥታ ችግር ነው ሲሉ አቶ ፋሲካ አስታውቀው መፍትሄ ለመፈለግ ስለተደረጉ ጥረቶችም ተናግሯል።
አንደኛ ቅድም እንዳነሳሁት እነዚህ ዜጎች በፌዴራል መንግስት በኩል ለ1.7 ሚሊዮን ለሚጠጉ ዜጎች በካሽና በአይነት እህል እየቀረበ ያለበት አግባብ አለ። በሌላ መልኩ ደግሞ በጣም ችግር ውስጥ ያሉ ሆት ስፖት ተብለው የተለዩ ወደ 29 የሚጠጉ ወረዳዎች አሉ። በእነዚህ ወረዳዎች ላይ እናቶች፣ ህጻናት፣ ለችግር ሊጋለጡ ይችላሉ በሚል ከዓለም ምግብ ፕሮግራም ጋር በጋራ በመሆን የቲኤስኤፍ የሚባል ፕሮጀክት ወይም ደግሞ ታርጌትድ ሰፕሊመንታሪ ፊዲንግ ተብሎ የሚጠራው መንሻ ባረገ መልኩ በጣም ተጋላጭ የሆኑ ለምግብ እጥረት ተጋላጭ የሆኑ ነፍሰ ጡር እናቶች፣ አጥቢ እናቶች እንደዚሁም ደግሞ ከአምስት ዓመት በታች ያሉ ህጻናት አልሚ ምግብ እየቀረበ ያለበት አግባብ አለ። እነሱን በዛ አድረስ እያደረግን ነው።
በኮንሶና በደራሽ ልዩ ወረዳ ዋሳኝ አካባቢ ባለው ግጭት ከሁለቱም በኩል በተለይም የኮልሜ ክላስተር ከሚባለውና ጋቶ ከሚባለው ቀበሌያት በሺዎች የሚቆጠሩ ዜጎች ተፈናቅለው ችግር ላይ መውደቃቸውን የተናገሩት አቶ ዮሐንስ አለማየሁ የረሃቡ መንስኤዎች ግጭትና የዝናብ እጥረት መሆናቸውን ገልጿል።
ያው ህዝቡ የተሯጠ የተራበው አንዱ የጦርነት ምክንያት ነው። በቃ እርስ በርስ ጦርነት እና ግጭት ምክንያት ነው። ዝናብ ራሱ ዘንባል ይህን በሶላጊ ያ ምክንያት የበሰለውን ምግብም እያቃጠሉ በቤታቸው እያቃጠሉ በዛ ምክንያት ነው ያለቀው።
ችግር ላይ ለወደቁ የህብረተሰብ ክፍሎችም በቂ ድጋፍ እንደማይደረግ የተናገሩት ደግሞ የደራሽ ልዩ ወረዳ ነዋሪ ነኝ ያሉት አቶ ተፈራ ታፈሰ ናቸው።
የሚበላ ምግብ የለም፣ የሚጠጣ ማንም ውሃ የለም፣ ሁሉም ድርቅ ነው። አሁን ከዚህ በኋላ የመንግስት እጅ ነው የምንፈልገው።
የክልሉ የአደጋ ስጋት ስራ አመራር ኮሚሽን ምክትል ኮሚሽነር አቶ ፋሲካ አለሙ ለዜጎች በቂ እርዳታ ማድረስ ያልተቻለው የሀብት እጥረት በመኖሩ ነው ብሏል።
ኦልሞስት መኸር ላይ እንደ ክልላችን ተረጂ ሊሆኑ ይችላሉ ብለን ከለየናቸው ዜጎች በፌዴራል ደረጃ እየቀረበ ያለው 1.7 ሚሊዮን ብቻ ነው። በእኛ በኩል ኦልሞስት በነበረን አሰስመንት ከ4 ሚሊዮን በላይ ዜጎች ችግር ውስጥ ይገባሉ የሚል ልየታ ነበር የነበረን። ነገር ግን ሰሜን አካባቢ ላይ በተፈጠረው ችግር፣ ሶማሌ ላይ በነበረው ድርቅ፣ እንደዚሁም ኦሮሚያ ላይ በተከሰተው የከፋ ድርቅ ምክንያት የሪሶርስ ሊሚቴሽን አለ።
ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት ለህዝብ ተወካዮች ምክር ቤት ባሰሙት ቃል በደቡብ ክልል በ40 ዓመታት ውስጥ ተከስቶ የማያውቅ ከባድ ድርቅ መከሰቱን ተናግረው በረሃብ ምክንያት ግን የሞተ ሰው አለመኖሩን ገልጧል። ይሁንና ባለፉት 3 የምርት ወቅቶች በክልሉ በተለይም በኮንሶ ዞን በተከሰተ ድርቅ የምግብ እጥረት በመኖሩ 8 ህጻናት መሞታቸውና ከ400 በላይ ሰዎች በካራት ሆስፒታል ተኝተው መታከማቸውን ሆስፒታሉ ማረጋገጡን መዘገባችን አይዘነጋም። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም።
አመሰግናለሁ ዮናታን። አድማጮች፣ ተከታዩ ዘገባ ደግሞ ወደ አፋር ይወስደናል። የአፋር ክልል በሰሜኑ ጦርነት ጉዳት በደረሰባቸው አካባቢዎች የሚገኙ ነዋሪዎችንና ተፈናቃዮችን ለማገዝ የእርዳታ አቅርቦት እጥረት እንዳለበት አስታወቀ። የክልሉ አደጋ መከላከልና የምግብ ዋስትና ጽሕፈት ቤት ለአሜሪካ ድምፅ በሰጠው ማብራሪያ ለክልሉ ተረጂዎች እየደረሰ ያለው እርዳታ በብዛትም በጥራትም አነስተኛ ነው ብሏል። ዓለም አቀፍ የእርዳታ ድርጅቶች ተገቢውን ምላሽ ካልሰጡም ከፍተኛ ጉዳት ሊደርስ ይችላል ሲል አስጠንቅቋል። በክልሉ በጦርነት ሳቢያ ተፈናቅለው ከነበሩት 336,000 ሰዎች ውስጥ እስካሁን ድረስ 90% የሚሆኑት ወደ ቀያቸው እንደተመለሱ የተናገሩት የጽሕፈት ቤቱ ኃላፊ እነርሱም ቢሆኑ በአካባቢያቸው የነበሩ የአገልግሎት መስጫ ተቋማት በመውደማቸው ትኩረት ይሻሉ ነው ያሉት። ገብረ ሚካኤል ገብረ መድን ተከታዩን አሰናድተዋል።
በጦርነቱ ምክንያት ከአፋር ክልል ለተፈናቀሉ ሰዎች ድጋፍ ማድረግ ከክልሉ አቅም በላይ በመሆኑ ዓለም አቀፍ ድጋፍ እንዲደረግ ጠይቀው እንደነበር የገለጹት የክልሉ የአደጋ መከላከልና ምግብ ዋስትና ጽሕፈት ቤት ኃላፊ አቶ መሐመድ ሁሴን፣ ሆኖም ግን የእርዳታ ጥሪው በቂ ምላሽ ባለማግኘቱ ተረጂዎች ችግር ላይ መውደቃቸውን ተናግረዋል።
የክልሉ መንግስት ከአቅም በላይ ነው። የዓለም አቀፍ ማህበረሰብ ድርጅቶች ይህን ላይ የራሳቸውን ድርሻ እንዲወጡ ሰብአዊ እርዳታ በበቂ ሁኔታ እንዲያቀርቡና ልዩ ትኩረት እንዲሰጡ በተደጋጋሚ ጥሪ ያስተላለፍበት ሁኔታ ነው የነበረው። አንዳንዱ የዓለም አቀፍ ማህበረሰብ ድርጅቶች ምላሽ የሰጡበት ሁኔታ ነው ያለው። ነገር ግን የሚቀርበውን እርዳታ በመጠንም ሆነ በጥራት እዚህ በጣም ዝቅተኛና ከጥራት አንጻርም ጉድለት የሚታይበት ሆኖ ነው የሰነበተው። አሁንም ይህንን ችግሮች ይታያሉ። ምክንያቱም በቂ የሆነ የውሃ አቅርቦት ላይ እጥረት አለ። በቂ የሆነ የመጠለያ አቅርቦት ላይ እጥረቶች አሉ። በቂ የሆነ የመድኃኒት እና የንጽህና መጠበቂያዎች ላይ እጥረቶች ይታያሉ። እናቶችና ህጻናት በአፋር ክልል በከፍተኛ የምግብ እጥረት የተጋለጡበት ሁኔታ ነው ያለው። ተባባሪ አካላት ለእናቶችና ህጻናት ምግብ የሚያቀርቡበት ሁኔታ ነው የነበረው። ያንን ድጋፍ ለሚቀጥሉት ወራቶች ለማድረግ በቂ የሆነ ሪሶርስ የለም የሚል እጅግ በጣም የሚያስደነግጥ መረጃ ነው የሰጡን። ይህንን ደግሞ በአጭር ጊዜ ውስጥ ተስተካክሎ ለእነዚህ እናቶች እና ህጻናት አልሚ ምግብ የማይቀርብ ከሆነ ከፍተኛ የሆነ ጉዳት የሚደርስ ይሆናል ማለት ነው። እጅግ በጣም አስከፊና በጣም ከፍተኛ የሆነ ስቃይ ውስጥ ያሉበት ሁኔታ ነው ያለው።
ዓለም አቀፍ ድርጅቶች በክልሉ ላለው የእርዳታ እጥረት ምላሽ እንዲሰጡም ኃላፊው ጥሪ አቅርበዋል።
የዓለም አቀፍ ማህበረሰቡ መርሃቸው ሰብአዊነትን መርዳት፣ የሰው ህይወት ደግሞ ከስቃይ መገላገልና ወይ መቀነስ እስከሆነ ድረስ እነዚህ ዜጎች ከፍተኛ የሆነ ስቃይና ችግር ውስጥ ስላሉ ለእነዚህ አካባቢ ልዩ ትኩረት እንዲሰጡም በዚህ አጋጣሚ ጥሪ እናስተላልፋለን።
የህወሓት ኃይሎች ወደ አፋር ክልል ዘልቀው በገቡበት ጊዜ በክልሉ ጦርነት ከተካሄደባቸው አካባቢዎች 336,000 ሰዎች እንደተፈናቀሉ የሚገልጹት አቶ መሐመድ እነዚህም በ17 የመጠለያ ካምፖች ሲረዱ መቆየታቸውን ተናግረዋል። ህወሓት ተቆጣጥሯቸው ከነበሩት አካባቢዎች ከለቀቀ በኋላ ግን ተፈናቃዮቹን ወደ ቀያቸው የመመለስ ስራ እየተከናወነ መሆኑን ገልጿል።
አሁን ማህበረሰቡ ወደ ቀያቸው የመመለስ ስራ ላለፉት አንድ ወር ከ15 ቀን ተጠናክሮ የቀጠለበት ሁኔታ ነው ያለው። ከአጠቃላይ ተፈናቃይ 90% ያህል የተመለሱበት ሁኔታ ነው ያለው። 10% ብቻ ይቀራል የሚል ግምት ነው ያለን። እሱን በሚቀጥሉ ሳምንታት ያው በወጣ መርሃ ግብር መሰረት ወደ ቀያቸው የሚመለሱበትን ሁኔታ በማመቻቸትና በመራት ላይ እንገኛለን ማለት ነው።
በሳምንታት ውስጥ ይመለሳሉ የተባሉት የተቀሩት ተፈናቃዮች በአራት የመጠለያ ካምፖች ውስጥ እንደሚገኙ የገለጹት አቶ መሐመድ ከነዚህ መካከል በሁለቱ ካምፖች የሚገኙት የትግራይ ተወላጆች እንደሆኑና እነሱንም ወደ ቀያቸው ለመመለስ እየተሰራ እንደሆነ ተናግረዋል።
እነሱንም የመመለስ ስራ ተጀምሯል። ኦልሞስት በዚህ ሳምንት ውስጥ አፋር ብሔረሰብ ተወላጅ የሆኑትን አጠናቀን ጨርሳለን። ቀጣይ ላይ ደግሞ ትግርኛ ተናጋሪ ዜጎቻችን ባለፈው በሰጠሁት መረጃ መሰረት ወደ ቀያቸው ይመለሳሉ። ከመለሳቸው በፊት ግን አስፈላጊ የሆነ የሰላም ግንባታ፣ የጸጥታ ስራዎች መሰራት መቻል አለባቸው። ከዚህ አኳያም የሚመለከተው የመንግስት አካል ኮሚቴ አዋቅረው ያንን ቅድመ ዝግጅት ስራ በስፋት እየተሰራ ያለበት ሁኔታ ነው ያለው።
ወደ ቀያቸው እየተመለሱ ያሉት ነዋሪዎችም የጸጥታና የመሰረታዊ አገልግሎቶች እጥረት እንደሚያጋጥሟቸው አቶ መሐመድ ገልጿል። የአፋር አርብቶ አደሮች ልማት ማህበር የሚባል ድርጅት የፕሮግራም ኃላፊ የሆኑት ቫልዌሪ ብራውኒንግም በክልሉ የሚታዩት ችግሮች የነዋሪውን ህይወት ስጋት ላይ የጣሉ እንደሆኑ ገልጿል።
Inflation is extremely high.
ህዝቡ በአስደንጋጭ ሁኔታ ውስጥ ነው ያለው። እዚህ አካባቢ እስካሁን ገበያ እየሰራ አይደለም። የዋጋ ግሽበቱ ከፍተኛ ነው። የሸቀጥ አቅርቦት የለም። ቢኖርም በጣም ውድ ነው። ባለፈው በነበረው ከፍተኛ ድርቅ ምክንያት እንስሳቶች ጤና የላቸውም። ከክሳታቸው የተነሳ በገበያ ጥሩ ዋጋ አያወጡም። በዚህ ክልል የምግብ ዋስትና ሁኔታው ችግር ላይ ወድቋል። የተመጣጠነ ምግብ እጥረቱ ከፍተኛ ነው።
እነዚህን ችግሮች ለመቅረፍ የአፋር ክልላዊ መንግስት የቻለውን ያህል እያደረገ እንደሆነ የሚናገሩት አቶ መሐመድ ሁሴን እስካሁን ድረስ የዓለም ምግብ ፕሮግራምም ለ600,000 ተረጂዎች የመጀመሪያ ዙር እርዳታ ማቅረቡን ገልጿል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
አመሰግናለሁ ገብረ ሚካኤል። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። አሁን ወደ ዓለም አቀፍ ጉዳዮች ነው የምናመራው። ወዲህ ወደ ዩናይት ስቴትስም ይመልሰናል። በዩናይት ስቴትስ ምክር ቤት ካፒቶል ህንፃ ላይ እንደ አውሮፓውያን የቀን አቆጣጠር ጥር 6 2021 ዓ.ም የተፈጸመውን ጥቃት የሚመረምረው የተወካዮች ምክር ቤት ኮሚቴ ትናንት ማክሰኞ ስራውን ሲቀጥል የቀድሞ ፕሬዚዳንት ዶናልድ ትራምፕ የቀኝ ክንፍ አክራሪዎች በዩናይት ስቴትስ ዲሞክራሲያዊ ሂደቶች ላይ ወይም ሂደቶቹን እንዲቀለብሱ ያበረታቱበት ሁኔታ ተመልክተዋል። የአሜሪካ ድምፅ የምክር ቤት ዘጋቢ ካትሪን ጂፕሰን እንዳብራራችውም የቀድሞ ፕሬዚዳንት ዶናልድ ትራምፕ ምርጫው ተጭበርብረዋል ብለው ማወጃቸውን በምክር ቤቱ ላይም ጥቃት እንዲሰነዘር ዋና ምክንያት መሆኑን ነው የጠቆመው። የዚህን ዘገባ ዝርዝር እንግዱ ወልዴ እንደሚከተለው ያቀርበዋል።
ምርጫው ለመጭበርበሩ ከበቂ በላይ ማስረጃ ለመኖሩ በረዳታቸው ፒተር ናቫሮ የተሰራ ጥናት መኖሩንና አሃዙ በፍጹም በምርጫው እንደተሸነፉ አያመለክትም በማለት የቀድሞው ፕሬዝደንት በታህሳስ 19 ቀን የለቀቁት ትዊትና በጥር 6 ከባድ ተቃውሞ ሰልፍ ይኖራል እኔም እገኛለሁ ከባድ ይሆናል ማለታቸው ለጥር 6ቱ ጥቃት ዋና መነሻ ነው ሲሉ መርማሪዎቹ በአጽንኦት ተናግረዋል። የቀድሞው ፕሬዝዳንት የታህሳስ 19 ትዊት አክራሪ ቡድኖች የአሜሪካ ምክር ቤትን እንዲያጠቁ ጥሪ ያደረገ ነው ብለዋል መርማሪዎቹ አክለው። ጄሚ ራስኪን የዲሞክራቲክ ፓርቲ ተወካይና የኮሚቴው አባል ናቸው።
Proud Boys እና Oath Keepers በመባል የሚታወቁት ቡድኖች ለቀድሞው ፕሬዝዳንት ጥሪ ወዲያው ምላሽ የሰጡ ቡድኖች ናቸው። Proud Boys የቀኝ አክራሪ የሆኑና የጎዳና ላይ ተደባዳቢዎች ሲሆኑ ሁከትንና የነጭ የበላይነትን ይሰብካሉ። Oath Keepers የሚባሉት ደግሞ አክራሪዎችና የፈጠራ ትርክት የሚፈበርኩ ራሳቸውንም የቀድሞው ፕሬዝዳንት ልዩ ጠባቂ ኃይል አድርገው የሚመለከቱ ናቸው።
ሰባተኛ በሆነው በዚህ ክፍት የምስክርነት አሰጣጥ ሂደት የህግ አውጪው ምክር ቤት አባላት የሆኑት መርማሪዎች የቀድሞው ፕሬዝዳንት ዶናልድ ትራምፕ ምርጫው ተጭበርብሯል ብለው የሐሰት ክስ ስለማቅረባቸው እንዲሁም ደጋፊዎቻቸውን ዲሞክራሲያዊ ሂደቱን እንዲቀለብሱ ያበረታቱበትን ሁኔታ በዝርዝር አቅርበዋል። Benny Thompson, the Democratic Party ተወካይ እና የኮሚቴው ሰብሳቢ ናቸው።
Donald Trump summoned a mob to Washington DC.
ዶናልድ ትራምፕ መንጋን ወደ ዋሽንግተን ዲሲ ጠርተዋል። መንጋውንም ዲሞክራሲያችን ላይ ጥቃት እንዲሰነዝር አበረታተዋል።
ትራምፕና አብዛኞቹ የሪፐብሊካን ምክር ቤት አባላት ምርመራው ኢፍትሃዊና ለአንድ ወገን ያደላ ነው በማለት ነቀፌታ ያቀርባሉ። ትራምፕ እንዲከሰሱ ድምጽ የሰጡት የሪፐብሊካን ምክር ቤት ተወካይና የኮሚቴው አባል ሊዝ ቼኒ ግን ምርመራው ትራምፕን ተጠያቂ ያደርጋል ብለዋል።
The strategy is to blame people his advisors called quote the crazies for what Donald Trump
የተያዘው ስልት የቀድሞው ፕሬዝዳንት አማካሪዎች ቀውሶች ሲሉ በሚጠሯቸው ሌሎች ሰዎች ላይ ጥፋቱን ማላከክ ነው። በእርግጥ ይህ የማይሆን ነገር ነው። ፕሬዝዳንት ዶናልድ ትራምፕ የ76 ዓመት ሰው ናቸው። ልክ እንደ ህፃን በሌሎች የሚታለሉ አይደሉም። እንደማንኛውም እዚህ ሀገር ውስጥ እንደሚኖር ሰው ለሚያደርጉት ነገር ተጠያቂ ናቸው።
በወቅቱ በነጩ ቤተ መንግስት አማካሪ የነበሩ በርካታ ግለሰቦች እንደሰጡት ምስክርነት ከሆነ ምርጫውን መሸነፋቸውን ለቀድሞው ፕሬዝዳንት ቢነግሯቸውም እርሳቸው ግን የፍትህ መስሪያ ቤቱ የምርጫ ኮሮጆዎችን በቁጥጥር ስር እንዲያደርግ ግፊት ያደርጉ ነበር። ፓት ሲፕሎኒ የቀድሞው የዋይት ሃውስ አማካሪ ናቸው።
የፌደራል መንግስቱ የምርጫ ኮሮጆዎችን በቁጥጥር ስር ያውል የሚለው ነገር ለሀገሪቱ መጥፎ ሐሳብ ነው። በዩናይትድ ስቴትስ ነገሮች የሚከናወኑት በዚያ መንገድ አይደለም። ያንን ለማድረግ ምንም ህጋዊ አካል የለም።
የቀድሞው ፕሬዝዳንት ምርጫው ተጭበርብሯል ብለው ፍርድ ቤት ከከሰሱና ክሱም ውድቅ ከሆነባቸው በኋላ ጥር 6 ቀን በምክር ቤት የሚካሄደውን ኦፊሴላዊ የድምጽ ቆጠራ ለማወቅ ደጋፊዎቻቸውን አንቀሳቅሰዋል። መርማሪ ኮሚቴው በተጨማሪ እንዳስታወቀው በእለቱ በካፒቶል ፖሊስ በተተኮሰ ጥይት ህይወታቸው ላለፈው አሽሊ ባቢት የፕሬዝዳንቱ ቅስቀሳ መነሻ ምክንያት ነበር ሲሉ የትራምፕ የምርጫ ዘመቻ ኃላፊ እምነታቸውን ገልጸዋል። የቀድሞው የትራምፕ አማካሪ የነበሩት ስቲቭ ባነን ከዚህ በፊት አሻፈረኝ ቢሉም አሁን ግን ኮሚቴው ፊት ቀርበው ምስክርነታቸውን ለመስጠት ፈቃደኛ ሆነዋል። በሚቀጥለው ሳምንት በሚውለው የምስክርነት አሰጣጥ ሂደት ኮሚቴው የትራምፕን የጥር 6 ቀን ሚና ደቂቃ በደቂቃ ይመረምራል። ካትሪን ጂፕሰን ለላከችው ዘገባ እንግዶ ለነኝ ከአሌክዛንድሪያ ቨርጂኒያ።
አመሰግናለሁ እንግዱ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የረቡዕ ምሽት ዝግጅታችንን ነው። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ከ43 መሆኑን ያመለክታል። ለዚህ ክፍል ቀዳሚ የሆነው ዲሞክራሲ በተግባር የኢትዮጵያ መንግስት በሀገሪቱ ሰላም ለማስፈንና በዜጎች ላይ የሚፈጸሙ ግድያ ወንጀሎች እንዲቆሙ የሚል ወይም የሚወስደውን እርምጃ አጠናክሮ መቀጠል እንደሚገባው የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት አሳሰበ። የኢትዮጵያ ዜጎች ለማህበራዊ ፍትህ ወይም ኢዜማ በበኩሉ በሀገሪቱ ዘላቂ ሰላም ለማስፈን የሚደረገው ድርድርና ምክክር ሁሉን አቀፍ ሊሆን እንደሚገባው ገልጧል። ፀሐይ ዳምጠው የፓርቲዎቹን መሪዎች አነጋግራ ያሰናዳችውን ዘገባ ለምሽቱ ዲሞክራሲ በተግባር እንዲህ አሰናድተዋለች።
በኢትዮጵያ በየጊዜው በዜጎች ላይ የሚደርሰውን ጥቃት መንግስት መከላከል እንዳልቻለ ያስታወቀው የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት በአሁኑ ወቅት በሀገሪቱ ያለውን የሰላም ችግር በአፋጣኝ እንዲቀረፍ ጠይቋል። የጋራ ምክር ቤቱ ሰብሳቢ ዶክተር ራሂል ባፌ የኢትዮጵያ መንግስት በተለያዩ አካባቢዎች በንጹሃን ዜጎች ላይ የሚፈጸመውን ጥቃት ለማስቆም አጥጋቢ እርምጃ እየወሰደ አይደለም ሲሉ ተችተዋል።
ዜጎች ደህንነት ባለመጠበቁ፣ ሰላም በመደፍረሱ፣ ህግ ባለመከበሩ አዝናለሁ የሚል መግለጫ ከሰጠ ይሄ በጣም አሳዛኝ ነው። ኃላፊነቱ ነው መንግስት አክት ነው ማድረግ ያለበት። ይህን ነገር ማስቆም አለበት። ቀድሞ መከላከል አለበት። በደህንነቱ ማስጠናት አለበት። ይሄ ኃላፊነቱና ግዴታው ከህዝብ የተሰጠው ነገር ነው። ግን መንግስት አዘኑን በመግለጫ እየገለጸ የሚመጣ ከሆነ ምን እያለ ነው? ወዴት እየሄድን ነው? በጣም ግራ የሚያጋባ ነው። መንግስት አክት ማድረግ አለበት የሚል እምነት ነው ያለ።
ባለፈው ሳምንት ለህዝብ ተወካዮች ምክር ቤት አባላት ማብራሪያ የሰጡት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ መንግስታቸው ዜጎችን ከጥቃት ለመከላከል የጸጥታ ኃይሎችን አሰማርቶ እርምጃ በመውሰድ ላይ እንዳለ ቢገልጹ፣ ዶክተር ራሂል ግን መንግስት በተደጋጋሚ ቸልተኝነቱን አሳይቷል ብለዋል።
ጠቅላይ ሚኒስትራችን እንዳስቀመጡት እኮ መንግስት ምንም እየሰራ አይደለም ሳይሆን በቂ አይደለም ነው። ዋና ምሳሌው ምንድን ነው? ተፈራ በመንግስት ነድፎ የተሰራ ነው። ተፈራ ጣቢያዎች የት የት እንዳሉ፣ እዛ ያሉት ዜጎች ከሌላ ቦታ ስለሄዱ እዛ አካባቢ አነስተኛ ቁጥር እንዳላቸው ይታወቃል። ጥናት አያስፈልገውም መንግስት። እዚህ ጋር ሪሰርች አያስፈልግም። የደህንነት መረጃ አያስፈልግም። ኦልሬዲ መረጃው በመንግስት እጅ ነው። እነዚህ ቦታዎች ፕሮቴክትድ መሆን አለባቸው። ይሄኛው አሁን መሬት ላይ ያለው ሁኔታ ኦልሬዲ ዋርን ስላደረገው መንግስት እነዚህም ቦታዎች በሙሉ ፕሮቴክት አድርጎ ቢሆን ኖሮ ይሄ ችግር አይኖርም ነበር። ሊጠበቁ ይገባል። ቀለም ወለጋ ጋር እንዳሉ እየታወቀ ግን እዛ አንዱ ሰፈራ ሳይት ላይ ችግር ሲመጣ ሁለተኛው ለምንድን ነው ፕሮቴክትድ ያልሆነው? ይሄንን ባለማድረጉ ነው መንግስት በበቂ አልተወጣም የምንለው።
በኦሮሚያ ክልል ቀለም ወለጋ ዞን ሀዋ ገላን ወረዳ ውስጥ መንደር 20 ተብሎ በሚጠራው አካባቢና በምዕራብ ወለጋ ዞን ግንቢ ወረዳ ቶሌ ቀበሌ ውስጥ በአብዛኛው የአማራ ተወላጆች በታጣቂዎች በአሰቃቂ ሁኔታ በጅምላ መገደላቸው ሲዘገብ ቆይቷል። ከጥቃቱ የተረፉት የአካባቢው ነዋሪዎች ጥቃቱ የደረሰባቸው ሸኔ ብለው በጠሩት ታጣቂ ቡድን መሆኑን ተናግረዋል። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ በቅርቡ በንጹሃን ላይ ለተፈጸመው ግድያዎች ተጠያቂ ባደረጉትና ኦነግ ሸኔ ባሉት ቡድን ላይ መንግስታቸው እርምጃ በመውሰድ ላይ መሆኑን ጠቅላይ ሚኒስትሩ ቢገልጹም ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ቡድን በበኩሉ ውንጀላውን በተደጋጋሚ ውድቅ አድርገዋል። ይልቁንም ታጣቂ ቡድኑ ለግድያው ተጠያቂ የሚያደርገው የመንግስት ኃይሎችን ነው። ጠቅላይ ሚኒስትሩ በምክር ቤቱ ንግግራቸው ካነሱት ጉዳዮች አንዱ ይህ ሽብርተኛ ብለው በሚጠሩት የታጠቀ ኃይል ባልተጠበቀና በማዘናጋት የሚፈጽመው ጥቃቶችን መንግስት ክትትል እያደረገ መሆኑን ገልጸው ነበር። የኦሮሞ ፌዴራሊስት ኮንግረስ በበኩሉ ይህ የህዝብ ሰቆቋና መከራን መታደግ የሚቻለው በኃይል እርምጃ ሳይሆን በሰላማዊ መንገድ ነው ብሎ እንደሚያምን የፓርቲው ጽህፈት ቤት ኃላፊ አቶ ጥሩኔ ገምታ ተናግረዋል።
መንግስት ድርብ ኃላፊነት ይሰማቸዋል። ኃላፊነት በምንልበት ጊዜ ተጠያቂነትም አለ። ራሳቸውን ከብረት ይዘው ጫካ ካሉት ጋር ማነጻጸር የለባቸውም። ስለዚህ መንግስት አንድም ለውይይቱ ዝግጁ ሆኖ በተሻለ ሁኔታ ሊገፋበት ይገባል። ሁለተኛ ደግሞ ፖለቲካ ውይይቱ ስልጣንን በተመለከተ እንኳን ቢሆን ማለት የሽግግር መንግስት እስከ ማቋቋም ደረጃ እንኳን ቢሆን ለውይይት ክፍት ሆኖ መገኘት ይኖርባቸዋል። የሀገሪቱን የቆዩም ሆነ ወቅታዊ ችግሮችን ለመፍታት የሚያስችል ከሆነ እዛ ድረስ ሁሉ መሄድ ይኖርባቸዋል የሚል ስሜት ነው ያለን እኛ።
የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ዋና ስራ አስፈጻሚ አቶ አበበ አካሉ በኢትዮጵያ ሰላምን ለማምጣት ይካሄዳል የተባለው ድርድር ሁሉን አካታች መሆን እንደሚገባ ጥቆማ ሰጥተዋል።
ድርድር በጣም በርካታ ስቴክሆልደሮች አሉ። የወሰኑ አካላት ስልጣን ላይ ያለው ገዢ ፓርቲና ህወሓት ብቻ ነው። ዋናው ህዝብ ነው። ከህዝብ ቀጥሎ ደግሞ የወከልናቸው ህዝቦች ስላሉ እኛ ተከታዮችም አባላትም ፓርቲዎችም ስቴክሆልደር ናቸው። እንደገና ደግሞ ሲቪክ ማህበራትም በርካታ ባለድርሻ አካላት ስላሉ እነኛን ሲያካትት ነው ችግሩ የሚፈጥረው እንጂ በህወሓትና በብልጽግና ጋር ብቻ የሚደረግ ከሆነማ በፊትም እኮ ብልጽግና ራሱ እንደጠየቀ በአገር ሽማግሌዎችን ጭምር ከዋት ተሞክሯል። በቀደም ድረስ ያኔ ቢሻካላቸውና ቢጥረት ኖሮ ያ ሁሉ ምድር አንቀጥቅጥ ጦርነት መጥቶ የሰው ልጅ ህይወት ባረገፈ ንብረት ባለ።
አቶ አበበ አክለውም መንግስት የዜጎችን ደህንነት ለማስጠበቅ የገባውን ቃል መፈጸም አለበት በማለትም ሰሞኑን በምዕራብ ወለጋ የተፈጸመውንና በመቶዎች የሚቆጠሩ ዜጎች የተገደሉበትን ጥቃት ለአብነት ጠቅሰዋል። የህግ ማስከበር ስራው ተጠናክሮ መቀጠል አለበት ሲሉም አክለዋል።
መንግስት ይህ ኃይል በህዝብ ላይ የሚያደርሰውን ጭፍጨፋ፣ ኢሰብአዊ ድርጊት፣ በህፃናት በአዛውንቶች ላይ የሚያደርሰውን ማስቆም አለበት። የህግ የበላይነትን ማስከበር የመጀመሪያ ኃላፊነቱ ይሄ ነውና ይህንን መጎዳት አለበት።
በሀገሪቱ ዘላቂ ሰላምና መረጋጋት እንዲመጣ ግን ሁሉን አካል ያካተተ ሀገራዊ ምክክር መደረግ ይኖርበታል ሲሉም ተናግረዋል።
ነፍጥ አንግቦ ከሚዋጉ አካላት ጋር ውድድር መደባት ነው፣ የግድ ነው። የሚቀመጡ ቅድመ ሁኔታዎች ይኖራሉ። በሁለቱም ወገን ማሟላት የሚገባቸው በመንግስት በኩልም በታጣቂ ኃይል በኩልም ከዛ በኋላ የምንገባው ድርድር ነው። ድርድር ተገብቶ ችግሩ በሰላም መንገድ ይፈታል። ከዚህ ውጭ ኢትዮጵያ ከዚህ በኋላ ጦርነትን የምትሸከምበት የተሻ ይለ ድርድሩ ለሁላችን በአለም እኮ ሰዎች ተጣልተው ተዘጋድለው እንኳን እኮ ከፍርድ ይልቅ ወደ ሽምግልና ተመቶ እኮ ችግሩ ሽምግልና ይሰጣል። በቃ ይሄ ደግሞ ባህላችን በኦሮሞ ስርዓትም በገዳ እንትን ችግር ይሰጣል። በርካታ ገዳ ስርዓት የማይፈታ ችግር የለም። ሰው ልጅ ያደጉት ኦሮሞ ውስጥ ነው። አማራም ክልል ላይ ብትሄዱ በአፈርሳታ በምንም ቁጭሎ አውጫጭኝ ህዝቡ ችግሩ ይፈታል። ሽምግልናው አለ። ስለዚህ እነዚህ ባህላዊ የግጭት አፈታት ዘዴዎች ችግር ስላሉ በዚያም ታግዘን ወደ ድርድር መምጣት አስፈላጊ ነው። ምንም ጥረት በዚህ የተላለቀ ናቸው።
የአማራ ብሔራዊ ንቅናቄ ፓርቲ በኩሉ በሰላም ድርድሩም ሆነ በሀገራዊ የሰላም ምክክር ላይ ሀሳብ ከመስጠት ተቆጥቧል። ነገር ግን ሰሞኑን በኦሮሚያ ክልል ምዕራብ ወለጋ ውስጥ በተፈጸመው ጥቃት በመቶዎች የተቆጠሩ ዜጎች መሞታቸውን ተከትሎ ለጋዜጠኞች በሰጠው መግለጫ ዞኖቹ በአስቸኳይ ጊዜ አዋጅ ስር እንዲቆዩና በፌደራል ኃይል ስር እንዲተዳደሩ ጠይቀዋል። ጠቅላይ ሚኒስትር አብይ አህመድ በፓርላማው ቀርበው እንደገለጹት አሸባሪ ተብለው ከተፈረጁ ቡድኖች ጋር ለሀገሪቱ ሰላምና መረጋጋት መፍትሄ ካመጣ የሰላም ድርድር ለማድረግ መንግስታቸው ዝግጁ መሆኑን ተናግረዋል። የፖለቲካ ፓርቲዎች የጋራ ምክር ቤትም የሀገራዊ ምክክር ኮሚሽን በተሰጠው ስልጣን በሀገሪቱ ሰላምና መረጋጋት እንዲመጣ ይሰራል ተብሎ ተስፋ እንደሚያደርጉት ዶክተር ራሄል ገልጸዋል። የሀገራዊ ምክክር ኮሚሽን ሰብሳቢ ፕሮፌሰር መስፍን አርአያ በበኩላቸው ከአሜሪካ ድምጽ ጋር በነበራቸው ቆይታ የሰላም ድርድሩን የሀገራዊ ምክክሩንም ጎን ለጎን ማስኬድ ይቻላል ሲሉ ገልጸው ነበር። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
ፀሐይ ዳምጠውን ለዘገባዋ አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን ስርጭታችንን ነው። ስርጭታችንን እንዳመቻችሁ በተለያየ መንገዶች መከታተል የምትችሉባቸውን ዘዴዎች እናስታውሳችሁ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችንን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን የረቡዕ ምሽት ዝግጅታችንን ነው። ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። የመጨረሻውና ተከታዩ ቅንብር ኢትዮጵያውያን በአሜሪካ ነው። በኢትዮጵያውያን በአሜሪካ ለዛሬ የኢትዮጵያ መንግስት ባሳለፍነው ቅዳሜ ምሽት በማንጎመሪ ኮሌጅ የኪነ ጥበብ አዳራሽ ውስጥ በዮሐንስ ፈለቀ የተዘጋጀው The Ins and Outs የተሰኘ ዘጋቢ ፊልም ተመርቋል። አንድ ትውልድ ኢትዮጵያዊ ፊልም ባለሙያ ዩናይትድ ስቴትስ ውስጥ ህልሙን ለማሳካት የሚያልፍበትን ውጣውረድ የሚያስቃኘው ፊልም ለእይታ በቀረበበት ምሽት ታዋቂ ገጣሚያንን ጨምሮ እውቅ ኢትዮጵያውያን ስራቸውን ለታዳሚዎች አቅርበዋል። ሀብታሙ ስዩም ዝግጅቱን ተከታትሎ ተከታዩን አቀናብሯል።
ሀገራችን ኢትዮጵያን ሰላም ያድርግልን። አመሰግናለሁ። አመናለሁ።
ሜሪላንድ ሲልቨር ስፕሪንግ ውስጥ በሚገኘው የሞንት ጎመሪ ኮሌጅ የኪነ ጥበብ አዳራሽ በታዳሚያን ፊት የተመረቀው ዘጋቢ ፊልም 45 ደቂቃ ያክል ይረዝማል። የፊልሙ አዘጋጅና የፊልሙ ማጠንጠኛ ዮሐንስ ፈለቀ ነው። በሀገሩ ኢትዮጵያ በነበረበት ሰዓት ስኬታማ የፊልም ባለሙያነት ህይወትን እየመራ የነበረው ዮሐንስ በስደት ወደ አሜሪካ ምድር ከመጣ በኋላ የገጠመውን ውጣ ውረድ የሰነደበትን ፊልም ለማዘጋጀት ምን እንዳነሳሳው እንዲህ ያስረዳል።
ይህን ፊልም መጀመር ዋነኛ የፈለኩበት ምክንያት እውነትን ራስን በመስታወት ማየት ነው። ላይክ ብዙ ጊዜ ብየዋለሁ፣ ሲኒማ ትላንትን ዛሬንና ነገን የሚያሳይ ነው እና ዛሬ ፊታችንን በመስታወት ስናይ ፊታችን ላይ ያለውን ጠባሳ፣ ስንክሳር፣ ኤቭሪቲንግ ክሊርሊ ማየት መቻል አለብን። ያንን ነው በአደባባይ ያሳየሁት። ወደ ፀሐይ መውጣት አለብን። አሁን ጠፍተናል። መንገድ ለመፈለግ እንደ ጠፋን ማወቅ አለብን። የመጀመሪያው እርምጃ መንገድ ለመፈለግ ሰው እንደጠፋ ማወቅ አለበት። አሁን አገሪቱ ውስጥ ያለንበት ሁኔታ ጠፍተናል። ስለዚህ በዚህ ፊልም ውስጥ ከመጀመሪያ ጀምሮ በእኔ ታሪክ የሚሄድ ቢሆንም የአብዛኛውን ችግር የሚዳስስ ነው ብዬ አስባለሁ። ስለዚህ ወደ ፀሐይ መውጣት አለብን፣ ወደ ብርሃን መውጣት አለብን። በጨለማ ተደብቀን አንደኛ ነን፣ ቅዱስ ነን እያልን እስከ መቼ ድረስ በዚህ ይቀጥላል የሚል እምነት ይዤ ነው። ሰውም በዚህ ደረጃ ይረዳዋል ብዬ ማልከምት ነበር። እንደምታየው ሪስፖንዱ በጣም ጥሩ ነው።
ፊልሙ ከታየ በኋላ ባለሙያዎችና ተመልካቾች አስተያየታቸውን ሰጥተዋል። ከነዚህ መካከል የማህበረሰብ ፈተናዎችን በግልጽ አቅርቦ መፍትሄ በመጠቆም ረገድ የፊልም ጥበብና ባለሙያዎች ያላቸውን ሚና ያወሱት የማህበረሰብ ጥናት ባለሙያው አቶ ጥበቡ አሰፋ በበኩላቸው የፊልሙን አዘጋጅ ጥረት አድንቀዋል።
Actually, not only Ethiopians, we like the human race have come to a point where we cannot continue the
system. በኢትዮጵያ ብቻ አይደለም፣ በመላው ዓለም በሚኖረው የሰው ዘር በሙሉ የነበረውን ማስቀጠል የማይቻልበት ደረጃ ላይ ደርሰናል። ስግብግብነት፣ ፖለቲካ አቅላችንን እንድናጣ እያደረገን ይገኛል። ሁሌ እየሸሸን አንኖርም። ይህን ወጣት የመሰለ እውነታውን አፍረጥርጦ የሚያሳየን ጀግና እንፈልጋለን። ይሄ የእርሱ እውነታ በእናንተ ሕይወት ውስጥም ተጠልሎ ይገኛል። እሱን የመሰለ ጀግና ያስፈልገናል።
በቀደመ የፊልም ዘርፍ ተሳትፈው ጀስት ፎር ዋን ዴይ፣ ሄሎ አሜሪካ፣ ዌርዝ ማይ ዶግ በተሰኙ ልቦለድና እውነታን መሠረት ያደረጉ ዘጋቢ ፊልሞች አበርክቶት የሚታወቀው ዮሐንስ ፈለቀ የመጪ ዘመን ህልሙንና የአሁኑን ስራ ፋይዳ እንዲህ አጋርቶናል።
ወደፊትም ቢሆን ከእውነት የራቀ ነገር መስራት አልፈልግም። በተቻለ መጠን እውነትን መሰረት ያደረጉ ነገሮች እንዲሆኑ ነው ፈልገው። ግን በቀጣይነት ደግሞ እንደዚህ ትንሽ ሰውንም ዘና ታ የሚያደርግ ሴም ታይም የሚያስተምር ስራዎች አሉ። ተጽፎ ያለቁ ስክሪፕቶች አሉኝ። ፋይናንስ የሚያደርጉ ተቋማት እየጠየቅን ያለ ነው። ለቴሌቪዥን የሚሆኑም የተለያዩ ሀሳቦች አሉኝ፣ እየተነጋገርን ነው። ከሙያው መራቅ አትችልም። እንግዲህ ያው መንገድ ውስጥ ከተመቻቸ ድረስ በተለይ የበለጠ ወደ ውስጥ ገባለሁ። ብዙዎቻችን በጣም ብዙ ታሪክ አለን። ወደዚህ ሀገር የመጣውን ሰው ብታየው በተለያዩ ምክንያቶች ነው፣ በፖለቲካው፣ በኢኮኖሚው፣ በአጋጣሚው መጥቶ እዚህ ይቀራል እና በጣም ብዙ ታሪክ ያለው ሰው። እነዚህ ባለ ብዙ ታሪክ ሰዎች ታሪካቸው ተሰናስሎ ቢቀርብ ብዙ ሕዝብ ሊለውጥ የሚችል ብዙ ሕዝብ ሊያስተምር የሚችል ታሪክ ያላቸው ብዙ ሰዎች አሉና እነሱም ይሄንን መንገድ እንዲከተሉ መንገድ ይከፍታል ብዬ አስባለሁ።
ፈውሱ ሆኖለት መዳኛው እንደ ወይንና እንደ ባላ አንዱ ለድጋፍ አንዱ ለጥላ።
በወንደሰን ከበደ በተመራው በዚህ ዝግጅት ላይ ታዋቂዎቹ ገጣሚያን አበባው መላኩ፣ ዮሐንስ ሞላ፣ ተዋናይ ሙሉቀን ተሾመና ኮሜዲያን ታሪኩ ሸሌ ለታዳሚዎች ስራቸውን አቅርበዋል። ምሽቱንም አድምቀውታል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
አመሰግናለሁ ሀብታሙ። ክብራትና ክብራን አድማጮች፣ ለምሽቱ ከያዝናቸው ዝግጅቶች አንዱ ለዛሬ ማስተናገድ አልቻልንም። ፕሮግራሙን እናስተዋውቅና በመጪው ፕሮግራሞቻችን ወይም ቀናት እናቀርባለን። በትግራይ ክልል በሚገኙ የአዳጋ ሐሙስና ውቅሮ ከተሞች የሚገኙ ነዋሪዎች መሠረታዊ አገልግሎቶች በሌሉበት እንዴት እየኖሩ ነው ሲል ሙልጌታ ጽብሃ በስፍራው ተገኝቶ የመንግሥት ሠራተኞች ጡረተኞችና በንግድ ሥራ የተሰማሩ ሰዎችን አነጋግሮ ያቀናበረው ዝግጅት ነው። በቀጣይ ፕሮግራማችን ይቀርባል። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች ለዛሬ ያዘጋጀውን ፕሮግራም እዚህ ላይ ያበቃ። ነገ ከምሽቱ 3 ሰዓት ላይ እንመለሳለን። ያስተናገድኳቸው አሉላ ከበደ ከአቀናባሪው ኤልያስ አስማራና ከተቀሩ ባልደረቦቻችን ጋር እዚሁ ተሰናበትን። ሰላም፣ ደህና እደሩ።